ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ህዳር 19 ቀን 2011 ዓመተ ምህረት ረቡዕ ነው። ፕሮግራሙን ይመራላችሁ ሳራ ሙሴ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠለን። ከዚህ ከስቴዲያችን ሰላምታችን እናቀርባለን። ለሰሜን አሜሪካ አድማጮች ደግሞ በስልክ ቁጥር 2534588462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንዲሁም የራዲዮአችን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁን ዝግጅት ማዳመጥ እንደምትችሉ ላሳውቃችሁ እወዳለሁ። ውድ አድማጮቻችን ቀጥለው የዛሬ ዝግጅታችን ቀደም ተከተል ላሳውቃችሁ። በመጀመሪያ የዕለት ዜና ይቀርባል። ከዚያም የድረስ ለባለ ታሪክ መጻፍ ደራሲ አቶ ተስፋይ መኮንን የህገ መንግስት ጉባኤ ወቅታዊነት በሚል የላኩት ጽሑፍ ይቀርባል። ከዚያም ያገኙት ግንቦት ሰባት ድርጅት ፈርሷል ከተባለ በኋላ በግምታ የቆዩት የግንባሩ ምክትል ሊቀመንበር የነበሩት አርበኛ ማዓዛው ጌጡ ጋር ቆይታ አድርገናል። ከእንግዳችን ጋር ያደረግነው እስከ ፕሮግራሙ ፍጻሜ ድረስ የሚቆይ ይሆናል። አብራችሁ ትቆዩ ዘንድ ግብዣዬ ነው። አሁን በመጀመሪያ ግን የዕለት ዜናዎች ርዕሶች ላስተዋውቃችሁ። በሰብአዊ መብት ጥሰትና የህዝብ ገንዘብ በመመንዘር የተጠረጠሩ ከ60 በላይ እስረኞች ፍርድ ቤት ቀረቡ። በሰብአዊ መብት ጥሰት የእስር ማዘዣ የኢትዮጵያ መንግስት ያወጣበት ጌታቸው አሰፋ በተመለከተ የአሜሪካ የውጭ ጉዳይ መስሪያ ቤት ደብዳቤ ላከ። በትግራይ ተሸሽገው በሚገኙ በበረከት ስምኦን የተመሰረተው የበረከት ልጅ በመባል የሚታወቀው ኮሚኒኬሽን ጉዳይ ጽህፈት ቤት ሙሉ በሙሉ ፈረሰ። በቀድሞ ጠቅላይ ሚኒስትር በኃይለ ማርያም ደሳለኝ በአዋጅ ተዘግቷል የተባለው ማዕከላዊ እስር ቤት አለመዘጋቱ ተነገረ። ሰሞኑን በተደረገው የትግራዮች ሰልፍ ላይ ባልተሳተፉ የወልቃይት ጠገዴ ባለሀብቶች ቤት በድንገት ሲደበደብ ማደራቸው ተሰማ የሚሉ ናቸው። የዛሬ ዜናዎቻችን ዝርዝሩን ደምስ በለጠ እንደሚከተለው ያቀርበዋል።
አመሰግናለሁ ሳራ። በሰብአዊ መብት ጥሰትና የህዝብ ገንዘብ በመመዝበር የተጠረጠሩ ከ60 በላይ እስረኞች ፍርድ ቤት ቀረቡ። የኢትዮጵያ የፌዴራል ከፍተኛ ፍርድ ቤት አዳዲስ የተያዙ በሌብነትና በሰብአዊ መብት ረገጣ ተጠርጥረው የታሰሩ 28 የሜቴክ የዘረፋ ተጠርጣሪዎች፣ 36 የሰብአዊ መብት ጥሰት ተጠርጣሪዎችና ሌሎች ፍርድ ቤት ቀርበዋል። በሰብአዊ መብት ጥሰት በነ ጎሃ አጽባህና በሌብነት ወንጀል በእነ ብርጋዴር ጀነራል ጠና ቁርንዲ መዝገብ የተካተቱ ከ60 በላይ ተጠርጣሪዎች ለሁለተኛ ጊዜ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 10ኛ የወንጀል ችሎት የቀረቡ ሲሆን በሌብነት የተጠረጠሩት የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሰራተኞችና በሰብአዊ መብት ጥሰት የተጠረጠሩት የብሔራዊ መረጃና ደህንነት አገልግሎት ሰራተኞችን ፖሊስ በቁጥጥር ስር አውሎ ምርመራ እየተደረገባቸው የሚገኝ ሲሆን ለሁለተኛ ጊዜ ፍርድ ቤት መቅረባቸው ታውቋል። ፍርድ ቤት ከቀረቡት መካከል ብርጋዴር ጀነራል ጠና ቁርንዲ፣ ብርጋዴር ጀነራል በረሃ በየነ፣ ብርጋዴር ጀነራል ጥጋቡ ፈትላብ እና ብርጋዴር ጀነራል ሀድጉ ገብረ ጊዮርጊስ ይገኙበታል። ሆኖም በነ ብርጋዴር ጀነራል ጠና ቁርንዲ መዝገብ እየታየ የነበረው የ26 ተጠርጣሪዎች ጉዳይ መደበኛ ሰዓት ስላለቀ ለትላንት በይደር ቢቀጠርም የሰብአዊ መብት ጥሰት አድርሰዋል የተባሉ ተጠርጣሪዎች ጉዳይ ግን ሲታይ ቆይቷል። መርማሪ ፖሊስ የኢቲቪ ጋዜጠኛዋ ፍጹሜ ሽጥላ ላይ ያደረገውን ምርመራ ለፍርድ ቤቱ አስረድቷል። በዚህም ጋዜጠኛ ፍጹም የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ አባል ነኝ በማለት ለራሷና ለሌላ አንድ ግለሰብ የአባልነት ደብዳቤ በማጻፍ ለመንግስት ስራ በሚል አሜሪካ ለአንድ ወር መሄዷን ተጠቅሷል። በአጠቃላይ 23000 ዶላር ለአሜሪካ ጉዞ በመውሰድ ትዕግስት ታደሰ ከሜቴክ ህብረት ማኑፋክቸሪንግ ኢንዱስትሪ ኃላፊ ጋር ግንኙነት በመፍጠርና ሀብት ማከማቸት፣ ሶስተኛ አቶ ቸርነት ዳባ 1080 እርሻ ተሽከርካሪዎች ያላግባብ ግዢ ከቻይና በድልላ በመፈጸም 42 ሚሊዮን ዶላር ኪሳራ በማድረስና 7 ሚሊዮን ብር በመጠቀም እንደተጠረጠራቸው ፖሊስ ገልጿል። ከዚህ ጋር ተያይዞም ፖሊስ ቀሪ ስራዎችን ለመጨረስ ተጨማሪ ጊዜ ጠየቀ ሲሆን ፍርድ ቤቱም ተጨማሪ 10 ቀናትን ፈቅዷል። በሌላ በኩል የብሔራዊ መረጃና ደህንነት አገልግሎት ከፍተኛ የስራ ኃላፊ የነበረው የነጎሃ አጽባን ጨምሮ የ16ቱ የደህንነት ከፍተኛ ስራ ኃላፊዎችና 18 የፌደራል ፖሊስና የማረሚያ አስተዳደር ከፍተኛ ስራ ኃላፊዎችን ክስ ፍርድ ቤቱ ተመልክቷል። የፌደራል ፖሊስ ወንጀል ምርመራ ቡድን በተለይም በደህንነት መስሪያ ቤቱ በከፍተኛ የስራ ኃላፊነትና ባለሙያነት ሲሰሩ የነበሩትን ተጠርጥረው በቁጥጥር ስር የዋሉበትን የወንጀል ዝርዝር በየግላቸው ጠቅሶ አቅርቧል። በሽብር ወንጀል የሚጠረጠሩ ግለሰቦችን በማፈን ለረጅም ሰዓታት በምርመራ ማቆየት፣ በአሰቃቂ ሁኔታ መደብደብ፣ ጺማቸውን በላይተር ማቃጠል፣ ጥፍር መንቀል የመሳሰሉትን ወንጀሎች ፈጽመዋል በሚል መጠርጠራቸውንም እንዲሁም በቁጥጥር ስር የዋሉት የፌደራል ፖሊስና የሽብር ወንጀል ምርመራ አመራሮች ተጠርጣሪዎችን እየደበደቡ ቃላቸውን እንዲሰጡ አድርገዋል ሲል ፖሊስ ለፍርድ ቤቱ አስረድቷል። ፖሊስ በስካሁኑ ሂደት የሰባ ምስክሮችን ቃል መቀበሉን ገልጾ የተጠርጣሪዎችን ንብረት ማሳደጉን፣ ያልተያዙት ላይ ክትትል ማድረግ፣ ከሆስፒታል የተጎጂዎችን ማስረጃ ማሰባሰብና ሌሎች የምርመራ ስራዎችን ለማከናወን ተጨማሪ 14 ቀን ጠይቋል። የተጠርጣሪ ጠበቆችና ራሳቸው ተጠርጣሪዎች በበኩላቸው ጠቅላይ አቃቤ ሕግ በመግለጫ ተጠርጣሪዎች ላይ በቂ ማስረጃ ተሰብስቧል ብሏል። አሁን ላይ ከፖሊስ ማስረጃ እናሰባስባለን ብሎ ከፖሊስ የቀረበው አቤቱታ ትክክል አይደለም፣ የዋስትና መብታችን ይከበር ብለዋል። ከተጠርጣሪዎቹ 15ቱ መንግስት ጠበቃ ያቁምልን፣ እኛ አቅም የለንም ሲሉ ግራ ቀኙን የተመለከተው ፍርድ ቤት ብይን ለመስጠት ቀጠሮ ሰጥቷል። ከዚሁ ጋር በተያያዘ ዜና ሰነድ በማሸሽ ወንጀል የተጠረጠሩት አቶ ፊሊሞን ግርማዬ እና ቴዎድሮስ ታማለው ፖሊስ በዋስ ይውጡ በማለት ያቀረበውን ጥያቄ ተከትሎ ፍርድ ቤቱ ተጠርጣሪዎቹ 10,000 ብር ዋስ አስይዘው እንዲወጡ ፈቅዷል። በሌላ በኩል በሰብአዊ መብት ጥሰትና ባላቸውን በማስመለጥ ተጠርጥረው በቁጥጥር ስር ውለው የነበሩት የቀድሞዋ የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘሪሁን ባለቤት ወይዘሮ አዳነች ተሰማና ጌታነህ አሰፋ ፖሊስ በዋስ እንደለቀቃቸው ለችሎቱ ገልጿል። በሰብአዊ መብት ጥሰት የእስር ማዘዣ የኢትዮጵያ መንግስት ያወጣበት ጌታቸው አሰፋን በተመለከተ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ደብዳቤ ላከ። የትግራይ ክልላዊ መንግስት ያዘጋጀው እነ ጌታቸው አሰፋና ሌሎች ዘራፊዎች፣ የዘር ማጥፋት ፈጻሚዎች በሕግ እንዳይጠየቁ ሰልፍ በተወጣ ማግስት የአሜሪካ መንግስት የውጭ ጉዳይና የገንዘብ ሚኒስቴር መስሪያ ቤቶች ጌታቸው አሰፋ ጋር በተያያዘ የተጀመረው ማዕቀብና ለፍትህ እንዲቀርብ ጥያቄን ተቀብሎ አስፈላጊውን ሂደት እንደሚከተል ለኮንግረስማን ማይክ ኮፍማን በጻፈው ደብዳቤ አሳውቋቸዋል። ደብዳቤውም እንደሚከተለው ይነበባል። የተከበሩ የተወካዮች ምክር ቤት አባል ሚስተር ማይክ ሆፍማን፣ በኦክቶበር 22 ቀን የቀድሞ የኢትዮጵያ ብሔራዊ መረጃና የስለላ ድርጅት ዋና ሹም ስለነበረው ጌታቸው አሰፋ ንብረቶቹን በተመለከተ ዓለም አቀፍ የማግኔትስኪ የማዕቀብ ሕግ እንዲጣልበት ስለቀረበው ጥያቄ እናመሰግናለን። መስሪያ ቤታችን ከገንዘብ ሚኒስቴር ጋር በመተባበር ያቀረቡልንን መረጃ ከገመገምን በኋላ አስፈላጊውን እርምጃ የምንወስድ መሆኑን እናረጋግጣለን። ከዚህ በተጨማሪ ልናረጋግጠው የምንፈልገው የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በኢትዮጵያም ሆነ በመላው ዓለም የሰብአዊ መብት ጥሰቶች ላይ አስፈላጊውን እርምጃ እንደሚወስድ ነው። በድጋሚ ለሰጡን መረጃ እያመሰገንን ወደፊትም ይህን ደብዳቤ አስመልክቶ የሚያሳስበው ነገር ካለ ትብብራችን እንደማይለየው ልንገልጽዎ እንወዳለን። ሜሪ ኤልዛቤት ቴይለር የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ረዳት ይላል ደብዳቤው። ሁኔታውን በአጽንኦት የሚከታተሉ ወገኖች ዘራፊዎችና ሰው በቁሙ ጭምር ሲያስቀብሩ፣ ሴቶችን ሲደፍሩና ወንዶችን ሲያኮላሹ የነበሩ ወንጀለኞችን አሳልፎ ላለመስጠት ከኢትዮጵያ ሕዝብ በተዘረፈ ገንዘብ እየተቆነጠረ የሚያስተባብሩት ሰልፍ ይቀጥል ይሆናል እንጂ ከሕግ ተጠያቂነት ማምለጥ አይኖርባቸውም ሲሉ ይናገራሉ። በአገር ውስጥ ብቻ ሳይሆን እንደ አሜሪካው ሁሉ በተለያዩ የዓለም አገራት እነዚህን ግፈኞች ማጋለጥ ተገቢ ነው ብለዋል። ሰሞኑን በተደረገ የትግሬዎች ሰልፍ ላይ ባልተሰለፉ የወልቃይት ጠገዴ ባለሀብቶች ቤት በድንጋይ ሲደበደብ ማደራቸው ተሰማ። ህወሓት ህዳር 16 ቀን 2011 ዓ.ም ሁመራ ላይ በጠራው ሰልፍ የተሳተፉ አምስት የትግራይ ተወላጅ መምህራን የወልቃይት ጠገዴ ባለሀብቶች ቤትን አገሩን ለቃችሁ ውጡ እያሉ በድንጋይ ሲደበድቡ ማደራቸው ተሰምቷል። ቤታቸው ከተደበደበባቸው ሶስት የወልቃይት ጠገዴ ባለሀብቶች መካከል አማረ ጥሩነህና ማማይ ገብረ ማርያም የሚገኙበት ሲሆን ምንጮች እንዳመለከቱት ወደ ፖሊስ ጣቢያ አቅንተው ቢያመለክቱም ፍትህ ማግኘት አልቻሉም። ከዚሁ ጋር ተያይዞ በምዕራብ ጎንደር የአማራን ህዝብ ለመጨፍጨፍ የታቀደበት መሳሪያ መያዙ ታውቋል። በቋራ ወረዳ ነፍስ ገበያ ቁጥር 1 ላይ በታርጋ ቁጥር ኮድ አዲስ አበባ 3 ዝባር 87666 ኮብራ መኪና በውስጡ 5 ብሬን መትረየስና 2734 ጥይት በቁጥጥር ስር ውሏል። እነዚህን የጦር መሳሪያዎች የያዘው የአካባቢው የጸጥታ ኃይልና አርሶ አደሩ እንደሆነም ታውቋል። በሱዳን በኩል ህወሓት ያስገባው ነው የሚባለው ይህ የጦር መሳሪያ የአማራንና የቅማንትን ህዝብ ለማጨራረስ መተማ ወረዳ ጉባኤን ሌንጫ እንዲሁም መቃ ቀበሌዎች ለመሸጉ የትግሬ ተላላኪዎች የቅማንት ኮሚቴንን ባይ ወንበዴዎች ለማድረስ የታሰበ እንደነበር ተደርሶበታል። ከሳምንታት በፊትም ለእነዚሁ የቅማንት ኮሚቴዎች ናቸው ለሚባሉ ተላላኪዎች ከህወሓት የተላከ በትራክተር የተጫነ ዘመናዊ መሳሪያ የአማራ ክልል ሚሊሻ መያዙ ይታወሳል። በቀድሞው ጠቅላይ ሚኒስትር በኃይለ ማርያም ደሳለኝ በአዋጅ ተዘግቷል የተባለው ማዕከላዊ እስር ቤት አለመዘጋቱ ተነገረ። ለአርባ ዓመታት ከፍተኛ ሰቆቃ ሲፈጸምበት የቆየው ማዕከላዊ እስር ቤት አልተዘጋም ሲል አዲስ ማለዳ ጋዜጣ ገለጸ። ጋዜጣው እንደዘገበው እስር ቤቱን ለቢሮነት ከመጠቀም ውጪ መስሪያ ቤቱ ሙሉ በሙሉ አልተዘጋም ብሏል። የማዕከላዊ ምርመራ ቢሮ ኃላፊ ምክትል ኮሚሽነር ተኮላ ይፎክሩ ሲናገሩ ታሳሪዎችን በማዕከላዊ እንዳንጠቀም የተሰጠንን ትዕዛዝ ተከትሎ እስረኞቹን ወደ አዲስ አበባ ፖሊስ አዛውረናል። ነገር ግን ከቢሮ መጣበብ ጋር በተያያዘ እስር ቤቱን ለቢሮነት ለመጠቀም ተገደናል ብለዋል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማዕከላዊ እስር ቤት ተዘግቶ ሙዚየም እንደሚሆን መናገራቸውን ያወሳው ጋዜጣ ከ11 ወራት በፊት በሰጡት ጋዜጣዊ መግለጫ በማዕከላዊ ምትክ ዓለም አቀፍ ደረጃውን የጠበቀ ዘመናዊ የምርመራ ማዕከል በተወካዮች ምክር ቤት በአዋጅ መቋቋሙን ተናግረው እንደነበር ገልጿል። በተጨማሪም ማዕከላዊ እስር ቤት ሙዚየም እንደሚሆን በይፋ ከዚህ ቀደም ቢነገርም እስካሁን የተጀመረ እንቅስቃሴ እንደሌለ ከምክትል ኮሚሽነሩ መግለጫ ለመረዳት ተችሏል። እንዳውም ቢሮአቸው የተሟላ አገልግሎት ለመስጠት ስለተቸገረ በሌላ አካባቢ በወር 2 ሚሊዮን ብር የሚከፈልበትን ሕንፃ እንደተከራየ ኃላፊው አስረድተዋል። በመጨረሻም በትግራይ ተሸሽጎ በሚገኘው በበረከት ዞን የተመሰረተውና የበረከት ልጅ በመባል የሚታወቀው ኮሚኒኬሽን ጉዳዮች ጽህፈት ቤት ሙሉ በሙሉ ፈረሰ። የጽህፈት ቤቱ ሰራተኞች ባለፈው ህዳር 12 ቀን 2011 ዓ.ም የንብረት ርክክብ ማድረጋቸው ታውቋል። አዲስ ዘይቤ ጋዜጣ ምንጮቹን ጠቅሶ እንደዘገበው አቶ በረከት ስምኦን በሚኒስትር ማዕረግ ይመሩት የነበረው ይህ መስሪያ ቤት እስከ ክልል የተዘረጋ መዋቅር የነበረው ነው ተብሏል። እንዲሁም በየመንግስት መስሪያ ቤቱና ድርጅቶች ያሉ ኮሚኒኬሽን መዋቅሮችን በዳይሬክተሮች ደረጃ የሚሾምና ፖለቲካዊ አቅጣጫ በመስጠት ለፕሮፓጋንዳ የሚያሰማራ ተቋም እንደነበር ስለ ጉዳዩ የዘገበው የመረጃ ምንጭ ጠቅሷል። በዚህ መስሪያ ቤት አማካይነት በረከት ስምኦን በ24 ሰዓት ውስጥ በመላው ኢትዮጵያ ውስጥ ባሉ ቀበሌዎች ሳይቀር መፈክር አጽፎ፣ ባነር አሳትሞ፣ መሪ ቃል ሰይሞ ለስርዓቱ ይበጃል ያለውን ሁሉ ማድረግ ይችል እንደነበር ታውቋል። በአገሪቱ ውስጥ ያሉትን የመንግስት መገናኛ ብዙሃን ማለትም የኢትዮጵያ ዜና አገልግሎትን፣ የኢትዮጵያ ቴሌቪዥንን፣ አዲስ ዘመን ጋዜጣን፣ ኢትዮጵያ ሄራልድን፣ አልዓለም የአረብኛ ጋዜጣን፣ በሪሳ አፋን ኦሮሞ ጋዜጣን በሙሉ አቶ በረከት በዚህ መስሪያ ቤት አማካኝነት አቅጣጫ ከመስጠትም አልፎ ይመራቸው እንደነበር ተዘግቧል። የ97ቱን ምርጫ ውጤት ተከትሎ በመለስ ዜናዊ ትዕዛዝ የአገሪቱን መረጃ አፍኖ ለመቆጣጠር የተቋቋመው ይህ መስሪያ ቤት እቅዱ አገሪቱን በሙሉ በአብዮታዊ ዲሞክራሲ በሚባለው ፕሮፓጋንዳ ማጥለቅለቅ ነበር። በረከት ስምኦን ከለቀቀ በኋላም በተለያዩ ከፍተኛ ባለሥልጣናት ሲመራ የቆየው ባሳለፍነው ሳምንት መስሪያ ቤቱ ግብዓተ መሬቱ እንደተፈጸመ ከዘገባው ለመረዳት ተችሏል። በጽህፈት ቤቱ ይሰሩ የነበሩት 247 ሰራተኞች ወደ ተለያዩ የመንግስት መስሪያ ቤቶች ተበታትነው እንዲሰሩ ተደርጓልም ተብሏል። የሚሉት ነበሩ የዛሬ ዜናዎቻችን። ዜናዎቹን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ።
አድማጮቻችን ከዚህ ቀጥሎ የምናቀርብላችሁ ጽሑፍ የአቶ ተስፋይ መኮንን ጽሑፍ ነው። አቶ ተስፋይ መኮንን ይድረስ ለባለ ታሪክ የተሰኘው መጽሐፍ ደራሲ ናቸው። በአሁኑ ጊዜ ደግሞ የአማራ ህልውና ለኢትዮጵያ አንድነት ድርጅት ከፍተኛ አመራር አባል ናቸው። የህገ መንግስቱ ጉባኤ ወቅታዊነት በሚል ርዕስ የላኩትን ጽሑፍ እንደሚከተለው ደምስ ያቀርባል።
የህገ መንግስት ጉባኤ ወቅታዊነት ከተስፋይ መኮንን። ኢህአዴግ ከህዝባዊ ወያኔ ሓርነት ትግራይ መራሽነት ወደ ኦህዴድ መራሽነት የተሸጋገረበት ጊዜ ላይ እንገኛለን። የወንበር ሽግግር ተደርጓል። ይህ ግልጽ ነው። ግን ይህ መፍትሄ ነው ወይ? በመሰረቱ እነ ዶክተር አብይ የኦህዴድ መራሹን ኢህአዴግ በማሻሻልና ወያኔያዊ የሆኑ ገጸ ባህሪዎችን በማጥፋት ለውጥ አምጥተናል ሲሉ እየታዘብን ነው። የኢትዮጵያ ህዝብ ምርጫ ግን ወያኔያዊ የነበረውን ገጸ ባህሪ በኦህዴዳዊ ለመቀየር አይደለም። የኢትዮጵያ ህዝብ ፍላጎት መሰረታዊ ለውጥ ነው። ወያኔ ሄዷል፣ አልቆለታል። በሀገራችን ግን መሰረታዊ ለውጥ አልመጣም። በሀገራችን መሰረታዊ ለውጥ የሚመጣው አዲስ ህገ መንግስት ተቀርጾ በዚያ ላይ ተመስርተን ወደ ምርጫ ስንሄድ ብቻ ነው። እንደዚያ ካልሆነ ለውጥ የለም። በኢትዮጵያ ብሔረተኝነት ተቀብሯል ከተባለ በኋላ በመፈክር መልክ ስለተስተጋባ ለውጥ መጥቷል ማለት አይደለም። መፈክሩ ያሳየን ህዝቡ ኢትዮጵያዊ ብሔራዊነትን ስሜት እንዳለው ብቻ ነው። የአብይ መፈክር ይህን አረጋግጧል። ይህን ደግሞ አብይ አህመድ አውቆ ነው ያደረገው። መለስ ዜናዊ አክንትፍ ብሎ የቀበረውን ኢትዮጵያዊነት በኢትዮ ኤርትራ ጦርነት ጊዜ መልሶ እንደጠራው ነው። በሀገራችን በተጨባጭ የሚታየው ግን ኦህዴድ ኢህአዴግ ወያኔነቱን አጥቦና ተሻሽሎ ወደፊት እየሄደ መሆኑ ነው። ያለ ጥርጥር አሁን ያለብን ዕዳ በስራ ላይ ያለው ኢህአዴግ ያዋቀረው ስርዓት እንዳለ ተጠብቆ ወያኔያዊ መልኩ ታጥቦና ኦህዴዳዊ መልኩ ቅባት ተቀብቶ ወደፊት ይሄድ የሚለው አደገኛ አቋም ነው። ኦህዴድ ኢህአዴግ የተቀባባ ለውጥ አድርጎ ወደ 2012 ዓ.ም ምርጫ እንሂድ እያለ ነው። ጨርሶ መሆን የለበትም። በህገ መንግስቱ ላይ ሳንስማማ፣ ሳንደራደር፣ ኮንትራት ሳንገባ ወደ ምርጫ መሄድ የለብንም። ኢትዮጵያ በጣም ብዙ ሐሳብና አመለካከት ያላቸው ዜጎችንና ቡድኖችን ያቀፈች ሀገር ናት። ተሰባስበው መምከር አለባቸው። ስለ ሀገራቸው ኮንትራት መግባት አለባቸው። ይህ ሳይሆን በምን ተአምር ነው በቀደመው መንገድ የምንጓዘው? አዲስ ኮንትራት መገባት አለበት። አዲስ ጉባኤ መጠራት አለበት። ጉባኤ ካልተጠራና ህገ መንግስቱ አሁን ባለበት ሁኔታ ቀጥሎ ምርጫ ይካሄድ ከተባለ ኦህዴድ ኢህአዴግ ያሸንፋል። የአገሪቱ መሠረታዊ ችግሮች ግን ፈጽሞ አይፈቱም። እዚህ አጣብቅኝ ውስጥ ነው ያለ ነው። ህዝባችን ይህን ሁኔታ ግልጽ አድርጎ መረዳት አለበት። ችግር ቀፍቃፊው የቋንቋ ፌዴራሊዝም ይቀየር። አሁን ከምንገኝበት አረንቋ ውስጥ የከተተን የትንሽነት ኃይሎች በፈጠሩት ትርክት መሠረት ላይ የቆመው ቋንቋ ተኮር ፌዴራላዊ ስርዓት ነው። ይህ በአገራችን የታሪክ ጉዞ ያልተደገፈ የታሪክም የኢኮኖሚም የባህልም መሠረት የሌለው ፌዴራሊዝም በተግባር ሊቀጥል እንደማይችል ያለፉት 27 ዓመታት በሚገባ አሳይተውናል። አሁንም መዘዙን እያየነው ነው። በሥራ ላይ ያለው ፌዴራላዊ ተብዬ ሥርዓት ዲሞክራሲያዊ እንዳልነበርና እንዳልሆነ አሳምረን እናውቃለን። ዲሞክራሲያዊ አለመሆኑ ብቻ ሳይሆን በቋንቋና በነገድ ላይ የተመሠረተ ፌዴራላዊ አወቃቀር በግልጽ እንደሚታየው ጠንቀኛ ነው። ገፈቱንም እየቀመስነው ነው። በዚህ ከቀጠል መዳረሻችን የእርስ በርስ ጦርነት መሆኑ ብዙም አያከራክርም። በዚህ የቋንቋ ፌዴራላዊ ስርዓት ምክንያት የአገሪቱ ኢኮኖሚ ችግር ላይ ወድቋል። ካፒታሊዝም በተፈጥሮ ሰፊ ገበያ ይፈልጋል። ከትልቅ ገበያ ውጪ ካፒታሊዝም የለም። ሰፊ ገበያ የተጠቃለለ ብሔራዊ ስሜት ይፈልጋል። ሁልጊዜ አገራዊ ስሜት የሚቀሰቀሰው ከአገራዊ ስሜት ጋር ነው። ኢትዮጵያ ውስጥ ገና ካፒታሊዝም አልዳበረም። አሁን ያለው አናሳና በግሎባላይዜሽን የመጣ ነው። እሱን እየተቀባበለ ነው የሚሸጠው። እስከ መቼ ይዘለቃል? የተሟላ የኢንዱስትሪያላይዜሽን መምጣት አለበት። አሁን ያለውን አሳፋሪ ሁኔታ በምናይበት ጊዜ የአማራ ከበርቴ ተብሎ ለብቻ፣ የኦሮሚያ ከበርቴ ተብሎ ለብቻ፣ የትግሬ ከበርቴ ወዘተ እያለ ለብቻው ታጥሮና ተጠርንፎ የተቀመጠበት ነው። እነዚህ ከበርቴዎች እርስ በርስ እየተነጋገሩ አንድነታቸውን ሲያጠናክሩ የአገሪቱ ኢኮኖሚ በአንድ ላይ ያንቀሳቅሳሉ። ሆኖም የምንከተለው ስርዓት እንደ መደብ አንድ ላይ እንዳይቆሙ እርስ በርስ እንዲናቆሩ ያደረገና ካፒታላቸው ተበትኖ የነገድ ብሔረተኝነት እየነገሰ ኢትዮጵያ ውስጥ ካፒታሊዝም ለመሆን አይቻልም። ኢትዮጵያ ውስጥ ወጥ የሆነ የካፒታሊስት ስርዓት ካልተመሰረተ እንዴት ነው ይህን ስርዓት ወጣት አንቀሳቅሶ ገበያ ውስጥ ማስገባት የሚቻለው? አማራና ኦሮሞ እየተባለ እንዴት ወደ ገበያ ይገባል? እንዴት ጠንካራ ብሔራዊ ኃይልስ ይኮናል? ስለዚህ አሁን እየተሰራ ያለው የካፒታሊስት ስርዓትን የሚቃረን ነው። ካፒታሊዝም እንዲያድግ ሳይሆን ካፒታሊዝም እንዲጫጫ እየተደረገ ነው ያለው። ካፒታሊዝም እንዲከፋፈል እየተደረገ ነው። በእንደዚህ አይነት መዋቅር ላይ ምን አይነት የፖለቲካ መዋቅር ይዘረጋል? ምን አይነት ሀገርስ ይኮናል? ይህ ወጣት ካልበላ ራሱን ይበላል። የወደፊቱ ድላችን የእርስ በርስ ጦርነት ነው። በዚህ ጎዳና ከሄድን የማይቀር ነው። እነ ሶሪያን ማየት ነው፣ ሊቢያን ማየት ነው። የእርስ በርስ ግጭት እንደ ብሔራዊ ጦር የምትዋጋው ጦርነት አይደለም። እርስ በርስ ባገኘው መሳሪያ ነው የምትዋጋው። በኢትዮጵያ ሁኔታ ይህንን መገንዘብ የማይችል የፖለቲካ ኃይል በጣም ኋላቀር ነው። ኢትዮጵያ እንኳን እንደዚህ አይነት መከፋፈል ውስጥ ገብታ ቀርቶ እኛ እንደምንመኘው ጠንካራ የተባበረ አቅም ያለው ካፒታሊስት መደብ፣ የተባበረ መካከለኛ መደብ ማለትም እውቀት ያለው ጋዜጠኛው፣ የሕግ ምሁሩ፣ ሐኪሙ፣ መሐንዲሱ፣ ከስር እያደገ የሚመጣው ሳይንሳዊ ጥናት የሚያካሄደው የህብረተሰብ ክፍል የፈጠራ ስራ ያለው አገር ካልሆነ ምን አይነት አገር ሊገነባ ነው? ዶክተሩ ሲመጣ እኔ ኦሮሞ ነኝ ይላል፣ ሳይንቲስቱ ሲመጣ እኔ አማራ ነኝ ይላል። በዚህ መንገድ እንዴት አይነት አገር ይፈጠራል? ፈጽሞ የውድቀትና የትንሽነት መንገድ ነው። የህገ መንግስት ጉባኤ ይጠራ። የህገ መንግስት ጉባኤ ይጠራ ሲባል በኢትዮጵያ ያለ ጥያቄ በሙሉ ጠረጴዛ ላይ ይቅረብ ማለት ነው። ለኢትዮጵያ የሚያስፈልጋት ፌዴራላዊ አወቃቀር ነው የሚሉ ወገኖች ሐሳባቸውን ያቀርባሉ። ከፌዴራላዊ አወቃቀር ውስጥም በቋንቋ ላይ ይመስረት የሚሉት፣ በሌሎች መስፈርቶች ላይ ይቁም የሚሉትም እንዲሁ ሐሳባቸውን እያቀረቡ በነጻነት ይከራከራሉ። አሃዳዊ ይሁን የሚሉትም እንዲሁ ምክንያታቸውን ያቀርባሉ። በሁሉም ኃይሎች መካከል ያለው ክርክር መድረክ ላይ ይውጣና በቴሌቪዥንና በሕዝብ ፊት ቀርበን እንወያይ። ሕዝብ ይወስን። ሕዝብ ተወያይቶ ካወቀ በኋላ ይምረጥ። በእንዲህ አይነት ሂደት አልፎ ብዙሃኑ ሕዝብ በቋንቋ ላይ የተመሠረተውን ፌዴራላዊ አወቃቀር የሚመርጥ ከሆነ ባናምንበትም እንቀበላለን። የሕዝብ ምርጫ ነውና የሚወስነው ሕዝብ ነው። እንዲህ አይነቱ የሕገ መንግሥት ክርክር የግድ መምጣት አለበት። አሁን በሥራ ላይ ያለው ሕገ መንግሥት የመጣው ሳንከራከር በነጻነት ሳንመክርና ሳንዘክርበት ነው። ብዙዎቻችን ይህ ሕገ መንግሥት ሕጋዊ አይደለም፣ መሠረታዊ የሆነ የቅቡልነት ችግር አለበት የምንለው ለዚህ ነው። የአብይ አህመድ መንግሥት የሽግግር ሂደቱ ፍጹም ዲሞክራሲያዊ እንዲሆን ካልሰራ በታሪክ ተጠያቂ ይሆናል። አገራችንም ተመልሶ ወደ አረንቋ መግባቷ አይቀርም። አሁን ያለው ሕገ መንግሥትና የህወሓት የኦነግ ጥንስስ ነው። ይህንን ሌንጮ ለታ ኢሳት ላይ ቀርቦ ያመነው ነው። ንድፉን እኔ ነኝ ያቀረብኩት። ካረቀቅኩት በኋላ ተሰነይ ላይ ኢሳይያስና መለስ ዜናዊ አዩት ተቀበሉትም ብሏል። ይህ በ1983 ዓ.ም ነው። በቀጥታ በደኖ ላይ የዘር ማጥፋት መፈጸም የጀመረው በዚያው ዓመት ነው። ይህ ማለት አማራ በሌለበት ድርጅቶቹ ዲሞክራሲያዊ ባይሆኑ እንኳ ጸረ ዲሞክራሲ የሆኑ ድርጅቶች ተሰብስበው አማራንም ወክለው ቢሆን እንኳ የአባት ነው። አሁን ያለው ሕገ መንግሥት አማራ የማያውቀው ሕገ መንግሥት ነው። አማራ ላይ የዘር ማጥፋት ለመፈጸም እንደ መሳሪያ የሚጠቀሙበት ሰነድ ነው። የኦሮሚያ ክልል ሕገ መንግሥት ይህ መሬት ክልል የኦሮሞ ነው ይላል። በዚህ ሁኔታ አማራ ቢገፋና ቢገደል ተጠያቂ አለመኖሩ አያስደንቅም። ምክንያቱም በዚህ አካባቢ አማራ መኖር የለበትም፣ መሬቱ አይደለም ማለት ነው። ጉራጌ መኖር የለበትም። ከኦሮሞ ውጭ ያለው ሌላ ኢትዮጵያዊ ሁሉ መኖር የለበትም። የሚኖር ከሆነ እንደ ሁለተኛ ደረጃ ወይም በዘመኑ አነጋገር እንደ መጤ ይቆጠራል። ቤንሻንጉል ጉሙዝ ተመሳሳይ ሕገ መንግሥት ነው ያለው። ሐረሪ ተመሳሳይ ሕገ መንግሥት ነው ያለው። ስለዚህ እንዲህ አይነት ሕገ መንግሥት ተይዞ በምን ተአምር ብትፈቀፍቀው፣ ብታሻሽለው፣ ብትቀባው የሚመጣ ለውጥ የለም። ይህ ሕገ መንግሥት ገሸሽ ተደርጎ እያንዳንዱ ኢትዮጵያዊ ያገባኛል የሚል የተደራጀም ሆነ ያልተደራጀ ተጽዕኖ ፈጣሪ የሆኑ ግለሰቦች የሚመጡበት ሰፊ የሆነ የሰላም የእርቅና የሕገ መንግሥት ጉባኤ ሊጠራ ይገባል። በዚህ ጉባኤ ላይ ተመክሮ ተዘክሮ ለኢትዮጵያ ይበጃታል የሚባሉትን አንኳር ጉዳዮች አጠቃሎ የያዘ ሰነድ ለሕዝብ ውሳኔ መቅረብ አለበት። ሕዝበ ውሳኔው በአብላጫ ድጋፍ ካገኘ በዚያ ላይ የተመሠረተ አዲስ ምርጫ ይካሄዳል። የእርስ በርስ ጦርነትን እናስወግድ። ስለ ምርጫ የምንነጋገርበት የቅንጦት ጊዜ ላይ አይደለንም። ከሁሉም ነገር በፊት መነጋገር ያለብን ስለ ህገ መንግስት ነው። የአብይ አህመድ መንግስት ይህን መንገድ አልቀበልም ካለ እንደዚህ አይነት ስሜት እያንጸባረቀ ነው እና የዚህ ህገ መንግስት ላይ አንዳንድ ማሻሻያዎች እያደረገ የሚቀጥል ከሆነ ያለምንም ጥርጥር ኢትዮጵያ አዲስ ቀውስ ውስጥ ትገባለች። ለምሳሌ የነሱ ህገ መንግስት እንዳለ ምርጫ ተካሄደ እንበል። የተወሰኑ ድርጅቶች ተከፈሉና ኢህአዴግ አሸነፈ። ሀብቱን ስለያዘ ሊያሸንፍ የሚችልበት ሰፊ ድል አለ። ገንዘብ ይዟል፣ የመንግስት መዋቅርን ይዟል፣ ማወናበዱን ይዟል፣ ሚዲያውን ይዟል። ሊያሸንፍ ይችላል። የተወሰኑ ሰዎችን ይዞ ፓርላማ ገባ እንበል። ያለው መዋቅር እንዳለ ነው። በቋንቋ ላይ የተመሰረተው የክልል አደረጃጀት እንዳለ ነው። በክልሎች ውስጥ ያለው ፍላጎትም እንዳለ ነው። ለምሳሌ ደቡብ ላይ ብዙዎች የክልል ጥያቄ እያነሱ ነው፣ መሬት እያሉ ነው። አንዱ አንዱን በኃይል ተያዘብኝ መሬት ልቀቅ እየተባለ ነው በየቦታው። አይሆንም ሲባል የሚከተለው ጦርነት ነው። አሁን ያለው አደገኛ ሁኔታ ካልተፈታና ወደ ቀልባችን ካልመጣን የእርስ በርስ ጦርነት መምጣቱ አይቀርም። የእርስ በርስ ጦርነት እርሾዎቹ እየተሰሩ ነው። እነዚህን ሁኔታዎች ማዳፈን ዋጋ የለውም። እሳት ብታዳፍነው ነገ ጠዋት ይነሳል። መፍትሄ ነው መስጠት ያለብን። እነ ዶክተር አብይ በማዳፈንና በመቀባባት እየሰሩ ነው። ፖለቲከኛ ማለት ደግሞ መፍትሄ የሚሰጥ ነው። ያን መፍትሄ የማይሰጥ ከሆነ ፖለቲከኛ አይደለም፣ መልቀቅ ነው ያለበት። ምክንያቱም መፍትሄ የማመንጨት ኃይሉ አልቋል ማለት ነው። አንድ ፖለቲከኛ መኖር የሚችለው መፍትሄ የመስጠት ችሎታ እስካለው ድረስ ብቻ ነው። And
የአባቶችን ጸሎት አምላክ ሰምቶልሻል። ጨለማው ተገፎ ዛሬ ነግቶልሻል። እንዴነሽ ልበልሽ እንደምን ከርመሻል? እንዴነሽ ልበልሽ እንደምን ከርመሻል? የእናቶችን ጸሎት አምላክ ሰምቶልሻል። ጨለማው ተገፎ ዛሬስ ነግቶልሻል። ቃላባይ ወንዝ ነው ሲከዳን የኖር ዛሬ በጋ መጥቶ አባይ ተሸብር። ይሸሻል ሚላሉ ወንዝም እንደ ሰው ሰንሰለቱ ታይቶት ሆድ የባሰው። አጀብ አዝመራዬን ምን ጳጳስ ጎበኘ? እንዴት ያለ ሰብል ምን እምነት አገኘ? ደንቆተን የርጎ ተበላስሞኝ እንደ ሽምብራሾቅ ሲጠረጠራየው። የቅሊንጦ መቅደስ አያሻመነው ጊዜ የቅሊንጦ መቅደስ አያሻመነው ጊዜ ሲያሰለጥን ያድራል ሹሙን በቅዳሴ ሲያሰለጥን ያድራል ሹሙን በቅዳሴ። እሱን በመናፈቅ ጠንቷል ጸሎታችው እሱን በመናፈቅ ጸንቷል ጸሎታችው። ስለታቸው ዘምሮ ይመጣል ጌታችው ስለታቸው ዘምሮ ይመጣል ጌታችው። ጠበቃሽ ማን ይሆን? እማኝሽ ማን ይሆን? ወዳጅሽ ማን ይሆን? ጠላትሽ ማን ይሆን? የነበረሽ ሁሉን እንዳልነበር ሲሆን
የነበረሽ
የምናቀርብላችሁ ካርበኛ ማዛጌጡ ጋር ያደረግነው ቆይታ ነው። አርበኛ ማዛው የኢትዮጵያ ህዝብ አርበኞች ግንባር መሪ በመሆን ለረጅም ጊዜ ቆይቷል። ኋላም ከግንቦት ሰባት ድርጅት ጋር ውህደት ፈጠሩ ከተባለ በኋላ የአርበኞች ግንቦት ሰባት ድርጅት ምክትል ሊቀመንበር ሆነው ሰርተዋል። በቅርቡ ከግንቦት ሰባት ጋር መለያየታቸው ተገልጿል። ይህንን አስመልክቶ አነጋግረናቸዋል። ከዚህ ቀጥሎ ይቀርባል።
ተናስተልኝ አርበኛ ማዛው እንደምን አለህ? ደምስ ነኝ። እንደምን አለህ?
አመሰግናለሁ። ደም ሰለጠ እንደምን ሰነበት? ደህና አደርከው?
ደህና እግዚአብሔር ይመስገን። አርበኛ ማዛው አንዳንድ ነገር ሰምቼ ላነጋግርህ ነበር ዛሬ የደወልኩልህ። የሰማኋቸው ነገሮች ከአለፈውም ባለፈውም አንዳንድ የእናንተ አባሎች የነበሩትን በዚህ በአማራ ድምፅ ራዲዮ አነጋግረናቸው ነበርና አሁን ደግሞ አርበኞቹ ወረታ ያሉት አርበኞች አምጸዋል የሚባል ነገር ስላለ እሱንም እንትን እንድታነጋግረኝ ነው ዛሬ የደወልኩልህ። ፈቃደኝነትህ ልጠይቅ ነው መጀመሪያ።
እሺ፣ አመሰግናለሁ። አይ እንግዲህ በአጠቃላይ ያው አንተ ካነሳኸው እንትን ብጀምር ያው ወረታ ያለው አርበኛ ወይም ታጋይ መጀመሪያ የመጣበት እና የተነሳበት አላማ ዋጋ እየከፈለ የመጣው ታጋዩ በኢትዮጵያ ውስጥ መኖር አለበት ብሎ መጀመሪያ የተነሳበት ነገር ነበረ። ስለዚህ የተነሳበት እና አሁን የሆነው ነገር ትንሽ አላማውን የሳተ ነገር የሚመስል ነገር ስላለ ያው ያን ቀጥሎ አሁንም ቢሆን እያንዳንዱ ታጋይ
ጥሩ ስሜት እንደሌለው እና ይህን በመቃወም ነው የተነሳንበት ነገር ያን አልነበረም። አሁን ደግሞ የተነሳንበትን ነገር ትተን ወደ ስልጣን የምናደርገው ሩጫ ወይም ደግሞ በዚህ ትግል ውስጥ በተለይ ደግሞ ዋጋ ሲከፍል የነበረውን ኃይል በደንብ ባነጋገርና ውይይት ሳይደረግ ጉባኤ ሳይደረግ ወደ እንደዚህ አይነት ውሳኔ መቀዱ ያው እንዳልከው ለአዚያ ላለው ታጋይ ያው አስቆጥቷል፣ ደስተኛ አይደለም። በአጠቃላይ
አርበኛ ማዕዛው እንደው ፈቃደኝነትህን ነበር የጠየኩት፣ አንተ በቀጥታ ወደ ጉዳዩ ገባህና የአርበኞች ግንቦት ሰባት የሚባለው ድርጅት ምክትል ሊቀመንበር ነበርክ እና በምክትል ሊቀመንበርነትህ ብዙ ጊዜ ድምጽህ ሳይሰማ ቆይቷል። ኤርትራ ያላችሁም ከኤርትራም በኋላ ድምጽህ ሳይሰማ ቆይቷል። እንዳው ኤርትራ ያላችሁ ጀምርልኝና ኤርትራ ከነበራችሁበት ሁኔታ ለምንድን ነው የአርበኞች ግንቦት ሰባት ምክትል ሊቀመንበር ሆነህ ድምጽህ ላይሰማ ይችል የነበረው?
አዎ እንግዲህ ያው በዛ በነበርንበት ወቅት እኔ መጀመሪያ የኢትዮጵያ ሕዝብ አርበኞች ግንባርና ግንቦት ሰባት ስንዋሃድ ያስቀመጥናቸው ነገሮች ነበሩ እና እነዛ ነገሮች በማግስቱ ፈርሰው እኛ በፈለግነው እና ወይም ደግሞ ሂደቱ ትግሉ በሚፈልገው መንገድ መሄድ እስካልቻሉ ድረስ እኔ ነገር ደግሞ ውሸት ይዤ መውጣትና ዝም ብዬ ለፕሮፓጋንዳ ብዬ ወጥቼ የምናገር የማልፈልግባቸው እና በወቅቱ ደስተኛ አልነበርኩም። በድርጅቱ ውስጥ የነበሩ ልዩነቶች አሉ። ያው በወቅቱ የነበሩት ነገሮች የሀሳብ ልዩነቶች የሚመስሉ ነገሮች ናቸው። ግን ድብቅ አጀንዳ ወይም ደግሞ አሁን በምናየው እንትን የሀሳብ ልዩነት ብቻ ሳይሆን የዓላማም ልዩነት ነበር ማለት ነው። ያንን ሁልጊዜ ችግሮች የሚፈጠሩትና ሳንግባ በምንሄድባቸው ነገሮች አሁን በምናየው ሰዎች ወደ ስልጣን በሚያደርጉት ሩጫና ለፓርቲ ብለው መስርተው አሁንም ለመንቀሳቀስ በሚያደርጉት ሂደት ስናይ የሀሳብ ልዩነት አልነበረም። እኔን ማስበው የሀሳብ ልዩነት ነው በሚል ነው በወቅትና ያው በዛን ግን የደስተኛም አልነበርኩም። ወጥቼ መናገር ለጥሩም ለመጥፎም ከወጣ የግድ ትክክለኛውን ነገር ማስቀመጥ አለብን እና በዚህ ምክንያት እኔ ሚዲያ ላይ ወጥቼ መናገር አልፈለኩምም፣ ደስተኛም አልነበርኩም። እና ከዚህ አኳያ ነው እንግዲህ እኔ ሚዲያ ላይ መውጣት ያልፈለኩት፣ ውሸት ደግሞ ወጥቼ መናገር ስላልፈለኩም።
አዎ በኤርትራም በነበራችሁበት ጊዜ እንደዚሁ አንተ እንድትቀርብ እንዳትደረግ አፈና ይደረግብህ ነበር ይባላል እና ያ ምን ያህል እውነት ነው? በድርጅቱ
እንዳልኩ እኔ በኤርትራ መንግስት ምንም አይነት ችግር የለብኝም። እውነቱን ለመናገር ምንም አይነት ችግር የለብኝም። ግን በእኛው ድርጅት ውስጥ ግን እንዳልከው እኔ ፍላጎቱም የለኝም ለመውጣት። ወጥቼም ውሸት መናገር አልፈልግም። እንዳልወጣም ደግሞ በአመራር ደረጃ የነበሩ ሰዎች ብዙ ነገሮችን ያው ያደርጉ ነበረ። እኔም ብቻ ሳይሆን ሌሎችም እንዳይወጡ ከወጡ ብዙ ነገር ሊወጣ ይችላል ነው ስለሚያስቡ እንደዚህ አይነት ስጋት ነበራቸው። ያው እዚህ የኢትዮጵያ ዋናው የአርበኞች ግንቦት ሰባት አመራር የነበሩ ማለት ነው ከእነ ብርሃኑ ጀምሮ እና እንደዚህ አይነት ተጽዕኖ ለመፍጠር ይሞክሩ ነበር። እንዳልኩ ግን እኔ ፍላጎቱም ስለሌለ ወጥቼ ውሸትን መናገር ስላልፈለግኩ እንጂ እንደ በእነሱ አፈና ይሄን ያክል እንትን የለውም እንጂ የሚያደርጉት አፈናና ተጽዕኖ ነበር። በአጠቃላይ ባይንን መስለባቸው
እናንተ ወደ ኢትዮጵያ ከገባችሁ በኋላ አርበኞች ግንቦት ሰባት የሚባለው ድርጅት ወደ ኢትዮጵያ ከገባ በኋላ በመሀላችሁ ልዩነት ተፈጥሯል። ከመጣችሁም በኋላ ልዩነት መፈጠሩን የአርበኞች ግንባር አባላት የነበሩት ሁለት ሰዎች አነጋግረን በዚሁ ሬዲዮ አስተያየታቸውን ሰጥተዋል። መለያየታችሁን እንግዲህ የድርጅቱ የአርበኞች ግንቦት ሰባት ምክትል ሊቀመንበር እንደመሆንህ እንዳው እንድታረጋግጥ የምፈልገው ይሄ እውነት ነበር? የተናገሩት ነገር ትክክል ነው ወይ? እናንተም ይሄን ተደግፈው አንተም ሊቀመንበሩ ይሄን ተደግፈው ነበር ወይ?
ምኑን ነው እስኪ ግልጽ አድርግልኝ። እንትኑን ሀሳቡን ምን ነው የትኛውን እስኪ በደንብ እንትኑን ግልጽ ብታደርግልኝ።
ወደ ኢትዮጵያ ከገባችሁ በኋላ ከኤርትራ ወደ ኢትዮጵያ ከገባችሁ በኋላ አርበኞች ግንቦት ሰባት የሚባለው ድርጅት በግንቦት ሰባትና በአርበኞች ግንባር እንደነበረው ወደፊት በፊት እንደነበረው አይነት ለየብቻችሁ ተነጣጥላችኋል ተለያይታችኋል የሚባለውን ነገር ሁለት የናንተ አባላት የሥራ አስፈጻሚ አባላት የሆኑ የአርበኞች ግንባር የሥራ አስፈጻሚ አባላት የሆኑ አቶ ክፈተውና አቶ መንግስቱ ወልደስላሴ ወጥተው መለያየታችሁን ነግረውናል። ያንን አርበኛ ማዛው አንተም ተደግፈዋል ያለህበት ነው ወይ ነው ልል ነው?
አዎ አዎ እንግዲህ በአጠቃላይ ያው ቀደም ለመጥቀስ እንደሞከርኩልህ ያው በደና መጀመሪያ መንፈያ ውስጥ ሊያለን አርበኞች ግንባር የነበረው ሰውና ግንቦት ሰባት በሚልም ግን ያው ተለያይቶ ነበር። እንደገና እዛ በነበርንበት ወቅት እንደ በሽምግልና ተሸምግሎ አንድ ላይ ለመስራት ተሞክሮ ነበር። ከዛም በኋላ ያው መተማመንም መግባባትም አልነበረም። ያው መጨረሻ የለውጥ መጣ። በዚያ ስሜት እንዳለን የለውጥ መጣ። የለውጥ ሲመጣ ያው ጥሪ ተደረገ። ጥሪ ሲደረግ እዚያው ያለን ዶክተር ብርሃኑ ነጋ ከአሁን ጀምሮ አርበኞች ግንቦት ሰባት የሚል እንትን የለም ሲል ለሁላችንም አስደንጋጭ ዜና ነበር። እና ምን ማለት ነው እንዴ? ከነጣንበት ነገር እኮ ያን አይደለም በሚል እኛ ያው ተቃውሟችን በእንትን ገልጸን ያው ወጣን ማለት ነው። ዝም ብሎ አንድ አፍታ ተሰበሰበ ሰው እንደዚህ እንደዚህ ነው፣ ከአሁን በኋላ አርበኞች ግንቦት ሰባት የሚባል ነገር የለም፣ ያው ድርጅቱ ከአሁን በኋላ አንድ ፓርቲ መስርቶ ሊንቀሳቀስ እንደሚችል ነው። ሰው ግን መግባት ስለፈለገ ዝም ብሎ መጥፎም ስሜት እያለው ይሁን ማዘንጡ አለፈ። እኛ ማነው በእጅ ብልጫ ተቃውሟችን በራሳችን ትን አሰምተን ወጣን ማለት ነው። ምንም አስተያየትም ሀሳብም አልሰጠንም። ስለዚህ ከዛ ነው ጉዳዩ መንስኤ የነበረው። እና ያው ከዚህ ከገባን በኋላ የኢትዮጵያ አርበኞች ግንባር ከግንቦት ሰባት እንደተለየ ተገለጸ። ያው በአጠቃላይ የእነሱ ስሜት ብቻ ሳይሆን የሁላችን ስሜት መሆኑና በቅርቡ እንዲያውም በእኔም የሰጠውን ኢንተርቪው አለ። በአጠቃላይ ይሄን ሀሳብ እኔም ሸር የሚያደርገውና የሚደግፈው መሆኔም ያው በዚህ አጋጣሚ ለመግለጽ እወዳለሁ።
ይሄ የሆነው እንግዲህ ከኤርትራ ወደ ኢትዮጵያ ከመግባታችሁ በፊት ነው። ፓርቲ አቋቁመናል አርበኞች ግንቦት ሰባት ፈርሷል የተባላችሁት?
አዎ በቃ እዚያ ከመውጣታችን በፊት በቃ እዚያ ሁለት ቀን ሶስት ቀን ሲቀረው ያን መልእክት ተላለፈ። ሰውም በቃ የሆነ ይሁን ዝሮ ዝሮ ወደ ቤት ወደ ሀገራችን መሄድ ስለሚፈልግ አንድም ሰው በዚያ ውይይት ላይ ይሄ ነው ሀሳቡ እንደዚህ ነው ማለት አልቻለም። እሱ ደግሞ ያችን እንደዚህ ሀገር ገብቶ መምጣት ነበረበት እና ያ ድብቅ አጀንዳ ነው የወጣው። በቃ ባጭሩ ይሄ ነው የነበረው።
አመራሮቹ አንድ ላይ ተሰብስባችሁ በዚህ ላይ የሰጣችሁት ውሳኔም ንግግርም የለም?
ምንም አይነት ውይይትም የለም። በዚህ አይነት ውሳኔ የለም። መጨረሻ ጊዜ ዝም ብለው ያው እንደዚህ እንደዚህ ተብሏል ብሎ መጥቶም በእንትን ተናገረ። በዚህ ብልጫ ተለመሉ ተለመሉ ተባሉ። ሰው እንዳልኩ ነው ወደ ሀገሩ መምጣት ስለሚፈልግ የሆነ ይሁን ሁሉም ሰው ሀገሩ እንደሚፈልግ እንጂ ይሄ ሀሳብ በደንብ ቁጭ ብለህ በትክክል የተነሳንበት አላማ ይሄ ነው፣ አሁን ደግሞ ይሄን በዚህ መሄድ አለብን ተብሎ በትክክለኛውና በህጋዊ መንገድ ነገሩ ቀርቦ ለውይይት ቢቀርብ ኖሮ ማንም ሰው አይቀበለውም። የተነሳንበት ነገርም ያን አልነበረም። በቃ ቢሆንም እኮ መጥተህ አንደኛ የሰራዊቱን ጥቅም ማስከበር፣ ሁለተኛ በዚያ ዋጋ የከፈሉ ሰዎችን ቤተሰቦቻቸውን ማርዳት እና ለእነሱ መደረግ የሚገባ ብዙ በድርጅቷ መለስተኛ ፕሮግራም የተቀመጡ ነገሮች አሉ እና ይሄን ነገር በአጠቃላይ ያን ፈጽመ ከዚያም በኋላ በውጭም ይሁን በዚህ በሀገር ውስጥ እንዲሁም በረሃም ዋጋ ሲከፍል የነበረው ሰው ቁጭ ብሎ ተወያይቶ አርበኞች ግንቦት ሰባት በእንደዚህ መጣል ከአሁን በኋላ በምን መሄድ አለበት ቢኖሮ እኮ እኛም ከዚህ በኋላ መሄድ ያለብን ወይም መደረግ አለበት የምንለውን ነገር ማስቀመጥና በህጋዊ መንገድ በውይይት ሲከሰት ኑሮ ሁላችንም አብሮ የሚያስኬደን ነገር ካለ ልዩነቱን ብዙ ላይፈጠር ይችላል። ብዙሮ ዝሮ እኛ ስልጣን ለዚህ ማስረከብ ነው። ያንንም በውይይት ተወያይቶ ያን ነገር ቢሆን ኑሮ ለስልጣን ለህዝብ አስረክቦ መሆን የሚገባውን ነገር አድርጎ ማለፍና የሰራዊቱን ጥቅም ወይ ደግሞ የሰራዊቱ መልስ የማቋቋም ስራ በምን መልኩ መሰራት አለበት? እንግዲህ ያ ነገር ሳያልቅ ስሙላ ብትን አድርጎ ሰራዊቱን በትነት ወደ ስልጣን ሩጫ ነው የተመጣው። ስለዚህ ምንም አይነት ውይይት፣ ምንም አይነት ህጋዊ መንገድ ሳይኖረው ግለሰቦች ደብቆት የነበሩትን ድብቅ አጀንዳ በዚህ አጋጣሚ ለማስፈጸም ሰራዊቱን በትነው ወደ ሚፈልጉት የስልጣን ኮረጃ ነው የሮጡት ማለት ነው።
ከአርበኞች ግንባ የአርበኞች ግንቦት ሰባት ሰራዊት ነው የሚባለው በኢትዮጵያ ድንበር በኩል በሰሜን ጎንደር በኩል ወደ ኢትዮጵያ ገብቷል። ከዛ ከገባ በኋላ እንግዲህ የሰፈረው ወሮታ ነው። ወሮታ እንዲቀመጡ ተደርጓል እና በቅርቡ ደግሞ በሶሻል ሚዲያ እንደሰማነውና እንዳየነው እዛም ያሉት ቀርተዋል የተባሉት ወታደሮች አመጽ ላይ ናቸው። የግንቦት ሰባት አመራሮች ደግሞ አንድም ሰው ከኛ ጋር አመጽም ችግርም ያለው የለም ይላሉ። ይሄን እንዴት ታየዋለህ?
እንዴ ምን ማለት ነው? ይሄ እኮ የተደበቀ ነገር እኮ አይደለም፣ በግልጽ እኮ ነው። ሰራዊቱን በትነው እስካሁንም ድረስ ሰራዊት አለን ብሎ ማንም ሰው ዙሮ አላየውም። እዚያው ካምፕ ውስጥ ያለው ካምፕ ውስጥ አለ። ያው እንዳልኩ ያው መደለ የሚገባው ነገር ሳይደረግ አንወጣም ብለው እኛ ቤተሰባችንም የቤተሰብ ጫና አንሆንም ብለው የተወሰነ ሰው እዚያ ውስጥ ሆኖ ያው ተቃውሞውን እያሰማ ነው ያለ። ሌላው ደግሞ በቅርቡ ትጠራላችሁ ተብሎ ያው ለሻ የተወሰነ ነገር ተሰጥቶ ቪዲዮ የቤተሰብ ጫና ሆኖ ያው ቤተሰብን እያስቸገረ ያለ ሰው አለ። እንደገና ወደ ሱዳንም በራ ሂዶ ሸቅል እየሸቀለ ያለበት ሁኔታ ነው ያለው። ስለዚህ ይሄ ማለት ምን ማለት ነው? አሁንም እንደዚህ የሚሉ ሰዎች ካሉ በራሳቸው በስጋቸው የሚያሾፉ እና በራሳቸው ላይ ደግሞ የሚቀልዱ ሰዎች ናቸው። እዚህ ያለውን ሰራዊት አንድ ቀን ማንም ሰው መጥቶ አላየውም፣ አመራርን የሚለው ኃይል መጥቶ አላየውም፣ አልጠየቀውም፣ ምን እየሆነ ነው፣ ምን እየተደረገ ነው የሚለውን እንዲያውም በቅርቡ ተሰባስቦ እዚያ ያለው ሰራዊት ለመንግስትም በቃ ያቀረባቸው ነገሮች እንዳለ ነው ሁላችንም የምናውቀው። ይሄ ደግሞ እርግጠኛ ሆኖ መናገር የሚቻልበት ሁኔታ ነው እንጂ ምንም የሆነ የለም፣ ምንም የተደረገ ነገር የለም። እንዲህ አይነት ይሄማ ድራማ ነው በቃ የምልህ። ከዚህ በፊት ሲደረግ የነበረው ድራማ አሁን ማንን ለማታለል ነው? አሁን እኮ ከዚህ መሀል ነው ያለው ሁሉም ሰው እና እየተሰቃዩ ነው ያሉ። እንደገና ከዛ ራሱ ኤርትራ እያለ ይሻላል ከቤተሰብ መሀል መጥተህ እንደገና ከአንዱ ሆነ የቤተሰብን አላገኘ ወይ የሚፈለገው ነገር ሳይገኝ እንደገና አሁንም ሁለተኛ ስቃይ ነው ያለው እዛ ያለው። ሀሎ፣
ይቅርታ አርበኛ ማዛው ተቋርጠን ነበር። እሺ ቀጥል ጉዳያችንን።
ናው እና በአጠቃላይ አሁን የሚባለው ነገር ይሄ ዝም ብሎ እዚያ ዝም ከዚህ በፊት ሰው አይደለም ሰው አይሰማንም ተብሎ የሚደረገው ድራማ አሁንም ከዚህ እንደዚህ አይነት አባባሎች ለእኔ ድራማ ናቸው። ፊት ለፊት እየተናገሩ በሚዲያ እየወጡ በኢንተርቪው እየወጡ ምንም የተባለ ነገር የለም ማለት ምን ማን አይቶት ነው? ሰራዊት እኮ ተበትኖ ነው ያለው በቃ። እና ለእኔ ድራማ ነው የምለው እንጂ ተቃውሞ አለ፣ ስሜቱ አለ። በየጊዜው ሀሳቦችን ለሚመለከተው አካል እየቀረበ ነው ያለ። እስካሁን ድረስ ምንም የተደረገ ነገር ስለሌለ አሁንም አመት ላይ ነው ያለው። ምንም ጥሩ ሁኔታ አይደለም ያለው ማለት ነው ባጭሩ።
ወረታ ካምፕ ውስጥ ያሉት አርበኞች አሁን ቀለብም ምንም የሚሰጣቸው ቢታመሙ የሚያሳክማቸው እርዳታ የሚያደርግላቸው ማን ነው? መንግስት ነው ወይንስ የአርበኞች ግንቦት ሰባት መሪዎች ናቸው? ይህንን ግልጽ ብታደርግልን።
መንግስት ነው ሁሉንም ነገር ሕክምናም ይሁን አቅርቦትም የምግብ አቅርቦትም ይሁን መንግስት ነው እንጂ አርበኞች ግንቦት ሰባት አመራር ማንም ዙሮ አላያቸውም እኮ ነው የምልህ። ማንም ሰው መጥቶ ከየት ወደቁ ብሎ እስካሁን ድረስ ዙሮ ያያቸው ሰው የለም።
አሁን ያለው ሁኔታ ታዲያ ምንድን ነው? የወደፊት እቅዳችሁና ፕላናችሁ ምንድን ነው? ያለው ሁኔታ ይሄ ከሆነ የእናንተ እቅዳችሁና ፕላናችሁ ምንድን ነው?
አዎ እንግዲህ እኛ እንደ ኢትዮጵያ ህዝብ አርበኞች ግንባር ድርጅታችን የኢትዮጵያ ህዝብ አርበኞች ግንባር የተነሳበት ነገር አለ። ከተነሳበት አላማ አኳያ አሁንም ሊሄድ የሚፈልጋቸው ነገሮች ይኖራሉ። በቅርቡ ጉባኤ ያደርጋል። በውጭም በሀገር ውስጥም እንደዚህም በበረሃ የነበረው ታጋይ ተሰባስቦ የሚወስነው ውሳኔ ተቀብሎ ነው ሊሄድ የሚችለው። አሁን እኔ በግል ደረጃ ከሚ ሊሆን ይችላል ሊሆን ይችላል ብዬ ግምታዊ እንትን ከመስጠት ይልቅ በቅርቡ ጉባኤውን ያደርጋል። ከጉባኤ በኋላ ያው ውሳኔውን ያስታውቃል ማለት ነው። ከተነሳበት አላማ አኳያና መነሻም ብሎ የተነሳባቸው ግብም ብሎ ያስቀምጣቸው ነገሮች አሉ። ከዚህ አኳያ አዎ አንድ ነገር አስቀምጦ ያልፋል ጉባኤ ብዬ አስባለሁ። እና በቅርቡ ጉባኤ ያደርጋል። ውሳኔዎችን ለቀጣይ የሚሄድባቸው ነገሮች ያው በጉባኤ የሚወሰኑ ናቸው። እና ያንን ያው እኔም ለግለሰብ የራሴን አስተያየት እና በዛ መሆን አለበት የሚለውን በጉባኤ ነው የኔንም አስተያየት ልሰጥ የሚችለው እንጂ አሁን በግል ደረጃ እንደምንላቸው ሰዎች ይሄ ነው ብዬ የወደፊት እቅዱን ማስቀመጥ አይቻልም። እና ከጉባኤ በኋላ የምናደርጋቸው ውሳኔዎችን ነው ሁላችንም መግለጽ የምንችለው ከዛም በኋላ ማለት ነው።
ጉባኤያችሁ መቼ ነው የሚደረገው?
እንግዲህ ያው ጉባኤ በቅርብ ጊዜ ይደረጋል። ያው እንግዲህ በዚህ አንድ ወር ከምናምን ሊደረግ ይችላል ብዬ ያው ቀኑን ይሄ ነው ብዬ ማስቀመጥ ባልችልም ያው እስከዚያ ድረስ ነው እንግዲህ የታሰበው። ስለዚህ ከጉባኤ በኋላ የምናያቸው ውሳኔዎች እና ድርጊቱ ከተነሳበት አላማ እና ካስቀመጣቸው አጠቃላይ ግብ ይሆናሉ ብሎ ካስቀመጣቸው ሁኔታዎች ጋር አያይዞ ሁኔታውን ገምግሞ ከአሁን በኋላ መሄድ የሚቻለውን ያክል የሚሄድባቸውን ነገሮች ያስቀምጣል ብዬ ገምታለሁ። ከዚያም በኋላ
ጉባኤያችሁ የሚሆነው ከግንቦት ሰባት አመራር ጋር ነው ወይንስ የቀድሞዎቹ የአርበኞች ግንባር አባላት ብቻ ናቸው?
ናይ አጠቃላይ ያው የኢትዮጵያ አርበኞች ግንባር አባላት ነው። ያው ግንቦት ሰባት የነበረ ሰው አብሮ እዚያው ምልህ የኢትዮጵያ አርበኞች ግንባርን አስተሳሰብና የተነሳበትን ነገር ተከትሎ የሚሄድ ሰው ካለ አብሮ መሳተፍ የሚችልበት ሁኔታ ማንም ሰው አይከለከልም። ይሄን አላማና ይሄን የተነሳንበትን ነገር ደግፎ የሚሄድ ከሆነ እንጂ ከግንቦት ሰባት የሚለው ድርጅቱ አመራሮች ጋር በዚህ ጉዳይ ላይ አብሮ የምንወያይበት ወይም ደግሞ በዚህ ጉዳይ ላይ በጉባኤ ላይም እነሱ ያካተት አይደለም ማለት ነው ባጭሩ።
በጣም ጥሩ። እንግዲህ ለዛሬ ያለንን ውይይት አርበኛ ማዛው እያጠቃለልኩ ነው እና በውጭ ላለው አድማጮችህ ወይም ሀገር ውስጥም ላሉት አድማጮችህ አድማጮቻችን የምታስተላልፈው መልእክት ካለ የምትሰሩትን ስራ በተመለከተ ጉባኤያችሁን በተመለከተ ማን ማን እንደሚመጣበት እና ማን ማን መምጣት እንደሚችል ከዛስ በኋላ ያላችሁ እቅድ ምንድን ነው የሚለውን አባጠቃላይ ብትነግረን እና ብንሰነባበት።
እሺ፣ እንግዲህ ያው ውጭ ላለው አባሎቻችን እንግዲህ ከዚህ በፊት እኛ ከግንቦት ሰባት ጋር ስንዋሃድ የኢትዮጵያ ህዝብ አርበኞች ግንባር አባላት ወደ ጎን እንዲጣሉ ወይም ደግሞ እንዲባረሩ ሳይሆን ሁሉንም አካቶ ለጀመርነው ትግል ሁሉም አስተዋጽኦ ይኖረዋል ከሚል ያው የሁለቱ ድርጅቶች መዋሃድ ጠንካራ ድርጅት ይፈጠራል በሚል ያው እንግዲህ የኢትዮጵያ ህዝብ አርበኞች ግንባር አባላትንም በዚሁ አብሮ ተካቶ ሁለቱም ድርጅቶች በመሬት ላይ ያለውም ውጭ ያለውም በአመራር ደረጃ ተመሳሳይ ኃላፊነት ይዞ እንዲሄድ ነበር። እና ያው እንግዲህ ከዚህ አኳያ የኢትዮጵያ ህዝብ አርበኞች ግንባር አባላት ወደ ጎን እንዲገፋ ተደርጓል። አሁንም ቢሆን ምንም ቅሬታ ሳይሰማቸው የኢትዮጵያ ህዝብ አርበኞች ግንባር አሁን በበረሃ ያደርገው የነበረውን ተጋድሎ ጨርሶ ወደ ሀገር ውስጥ ገብቶ አሁን በሚደረገው አጠቃላይ ሂደት በሚደረጉ ጉባኤዎች ማንም የኢትዮጵያ ህዝብ አርበኞች ግንባር አባላት በጉባኤው እንዲገኝ ይከለከል ብለን ማስቀመጥ አይቻልም። ግን በአጠቃላይ ጉዳይ ይመለከተኛል እና ለዚህ ዋጋ ከፍያለሁ የሚለው ሁሉ በዚህ ጉባኤ እንዲሳተፍ በዚህ አጋጣሚ ያው ጥሬን አስተላልፋለሁ። እንዲሁም በሀገር ውስጥ ላለውም አባሎቻችን ሆነ ደጋፊዎቻችን በዚህ ጉባኤ
ሀሎ ሀሳብህን ጨርሰው። እንግዲህ ያው እየጨረስ ነው።
አይ በቃ እጥር አድርጌ እንጨርስልህ እና በአጠቃላይ እንግዲህ በሀገር ውስጥም በውጭ የምትገኙ የኢትዮጵያ ህዝብ አርበኞች ግንባር አባላት እና ደጋፊዎች በዚህ ጉባኤ ያው እከሌ እከሌ ሳንል ሁሉም ሰው የጉዳዩ ባለቤት የሆነ ሁሉ እንዲገኝ ያው በዚህ አጋጣሚ ጥሬን አስተላልፋለሁ። ከጻይ ለሚደረጉት ነገር ያው በዚያ ጉባኤ የሚወሰንና በዚያ ጉባኤ የተወሰነው ነገር ሁላችንም ተቀብለን ምንድ መሆኑን ያው በዚያ አጋጣሚ ሁላችንም እንድናውቀው ማለት ነው። ማንንም ሰው ተነስቶ እንደግለሰብ የሚወስንበት ወቅት ሳይሆን ያንዳንዱ ነገር ለዚህ ትግል ዋጋ የከፈለው ሁሉ ይመለከተዋልና በዚህ ጉባኤ በተቻለ መጠን ጉዳይ የሚመለከታችሁና በዚህ ጉባኤ አስተዋጽኦ ልታደርጉ የምትችሉ ሁሉም ኢትዮጵያዊ በዚህ እንዲገኝ ያው በዚህ አጋጣሚ ሬና አስተላልፋለሁ። እንግዲህ ለተደረገልኝ ውይይት ወይም ደግሞ እንደሪ አመሰግናለሁ። ያው
በጣም
ምርጥና ጎድ ለተሰው አርበኞች
በጣም አድርጌ አመሰግናለሁ። አርበኛ ማዛው በሌላ ጊዜ ተገናኝተን እስከምንወያይ ድረስ በዚሁ ልሰናበትህ። ለሰጠኝ ጊዜ በጣም አድርጌ አመሰግናለሁ። ደህናሁን።
ላሚናም ደህናሁን። እሺ ደህናሁን።
የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ
የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።